Voice of America.
ይህ የአሜሪካ ድምጽ ሬዲዮ ጣቢያ ነው።
እንደምን አመሻችሁ ክቡራትና ክቡራን አድማጮቻችን። የዛሬ ሰኞ ነሐሴ 22 ቀን 2009 ዓመተ ምህረት ምሽት አስተናጋጆች ሰለሞን ክሌና
አዳነች ፍስሐዬ ነን። አብረናችሁ እናመሻለን።
በቅድሚያ የዕለቱን ዜናዎች እናሰማለን። መልካም ምሽት።
የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ኢትዮጵያ ውስጥ የተቃውሞ እንቅስቃሴና አፍሶ የማሰር ተግባር ሊኖር ይችላል በማለት የአሜሪካ ዜጎች ወደ ኢትዮጵያ መጓዝ ሊያስከትል ስለሚችል አደጋ አስጠንቅቋል። በተለይም አማራ ክልል ውስጥ በጎንደርና ባህር ዳር እንዲሁም በአንዳንድ የኦሮሚያ አካባቢዎች ተቃውሞ እንዳለ የሚገልጹ ወሬዎች ይሰማሉ ይላል ማስጠንቀቂያው። ይህ ማስጠንቀቂያ ባለፈው ሰኔ ወር ወጥቶ የነበረውን ይተካል ይላል የውጭ ጉዳይ ሚኒስቴሩ። የኢትዮጵያ መንግስት ድረገጾችን፣ ተንቀሳቃሽ ስልክንና የስልክ መስመርን የመገደብ ወይም የመዝጋት ዝንባሌ ያለው የዩናይትድ ስቴትስ ኤምባሲ ከአሜሪካ ዜጎች ጋር የመገናኘት ብቃቱን የኢትዮጵያ መንግስት ይገድባል። የአሜሪካ ኤምባሲ ለዜጎቹ የሚሰጠውን አገልግሎት ይገድባል። የአሜሪካ ዜጎች ቢታሰሩ የኢትዮጵያ መንግስት ለአሜሪካ ኤምባሲ አያሳውቅም ይላል የውጭ ጉዳይ ሚኒስቴሩ ያወጣው ማስጠንቀቂያ። ኢትዮጵያ ያሉት የአሜሪካ ዜጎች ከኤምባሲ ጋር የሚገናኙበት አማራጭ መንገድ ሊኖራቸው ይገባል። የአሜሪካ ዜጎች የተንቀሳቃሽ ስልካቸውን ቁጥር በኤምባሲው ማስመዝገብ አለባቸው። ስማርት ትራቨለር ኢንሮልመንት ፕሮግራም በተባለውም መመዝገብ አለባቸው ሲል የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር አጥብቆ ይመክራል።
የኬንያ ከፍተኛ ፍርድ ቤት ባለፈው ነሐሴ 8 ቀን የተካሄደውን ፕሬዝደንታዊ ምርጫ ውጤት አልቀበልም ሲል ክስ የመሠረተውን ተቃዋሚ ፓርቲ ክርክር መስማት ጀምሯል። ፕሬዝደንት ኡሁሩ ኬንያታ ራይላ ኦዲንጋን በ1.4 ሚሊዮን ድምፅ መብለጣቸውን ኦፊሴላዊው የምርጫ ውጤት ያሳያል። ይሁንና ናሳ የተባለው የተቃዋሚዎች ውህደት የምርጫው ሥርዓት ተቦርቡሮ ወደ መሰረቅ አምርቷል ሲል ይከራከራል። ዘጋቢያችን ጂል ክሬግ ከናይሮቢ የላከችውን ዘገባ ትዝታ በላቸው ታቀርባለች።
የኬንያ ከፍተኛ ፍርድ ቤት በዚህ ባለፈው ሳምንት ፍጻሜ የተቃዋሚ ፓርቲው የምርጫ ውጤት ተቃውሞ ላይ ከተወያየ በኋላ ዛሬ የፓርቲውን ክርክር መስማት ጀምሯል። እንደ አውሮፓ አቆጣጠር ነሐሴ 8 በተካሄደው ብሔራዊ ምርጫ ፕሬዝደንት ኡሁሩ ኬንያታ ራይላ ኦዲንጋን በ1.4 ሚሊዮን ድምጽ ብልጫ አሸንፈዋል መባሉ አይዘነጋም። ከምርጫው ዕለት ጀምሮ ዘ ናሽናል ሱፐር አላያንስ ወይንም ናሳ የተባለው የተቃዋሚ ፓርቲዎች ጣምራ ድርጅት የኮምፒውተር ድምጽ አሰጣጥ ሂደቱ ብሎም ምርጫው ተሰርቋል ሲል ቆይቷል። ከፍተኛው ፍርድ ቤት ታዲያ ዛሬ ለመጀመሪያ ጊዜ የተቃዋሚዎቹን አቤቱታ ሲሰማ የምርጫ ኮሚሽኑን ኮምፒውተር የመመርመር ስልጣን እንዲሰጣቸውና መረጃውን እንደሚያቀርቡ ነው የናሳ አባላት ያመለከቱት።
It is our order that the petitioners as well as the third respondents shall be granted
ኦዲንጋን የሚወክሉ ከሳሾችና ኬንያታን የሚወክሉ ተከራካሪዎች ኮምፒውተሩን መመርመርና አሁን የምንዘረዝራቸውን የሚፈልጉትን መረጃ ቀጥተው ለማስረጃ እንዲያቀርቡ ትዕዛዝ ሰጥተናል።
ዳኛ አይዛክ ሊዮናላ የዘረዘሯቸው አንዳንዶቹ መረጃዎች የኮምፒውተሩ ፋየርዎል ወይንም የቫይረስ መከላከያ የመክፈቻ ምስጢራዊ ቃላት መግቢያዎቹን ይጠቀልላሉ። ፓርቲዎቹ ምርጫው የተቆጠረባቸውን ሰነዶች ከየጣቢያዎቹ እንዲወስዱ ዳኞቹ አዘው ስለዛሬው ትዕዛዝ ውጤት ነገ ለመስማት ፍርድ ቤቱ ቀጠሮ ሰጥቷል።
በትልቅነቷ አራተኛዋ የዩናይትድ ስቴትስ ከተማ የሆነችው ቴክሳስ ዛሬ ተጨማሪ አውሎ ነፋስ የተቀላቀለበት ከባድ ዝናብ ይኖራል ስለተባለ እየተዘጋጀች ነው። የመድን ሰራተኞች በጎርፍ መጥለቅለቅ ምክንያት መውጫ ባጡት በብዙ ሺህ የሚቆጠሩ ሰዎች ጋር መድረስ እየታገሉ ናቸው። የከተማ ባለስልጣኖች በተናገሩት መሰረት 2000 የሚሆኑ ሰዎችን ለማዳን ተችሏል። 185 የሚሆኑት አስቸኳይ መድህን የሚያስፈልጋቸው ሰዎች እንዳሉ ታውቋል። ዋናው ዓላማ ሰዎችን ማትረፍ መሆኑን የገለጹት ከንቲባ ሲልቨስተር ተርነር እስካሁን ባለው ጊዜ 5500 የሚሆኑ ሰዎች ወደ መጠለያዎች እንደተወሰዱ ተቆመዋል።
አድማጮች ዜና በቀጥታ የሚተላለፍላችሁ እዚህ ዋሽንግተን ዲሲ ከሚገኘው ከአሜሪካ ድምጽ ራዲዮ ጣቢያ ነው። ህንድና ቻይና በመስራቅ ሂማሊያ ሲያጨቃጭቅ ቆየውን ድንበር አስመልክቶ የነበረውን እጅግ አስጊ የሆነ ፍጥጫ ለማክተም ተስማምተዋል። የህንድ የውጭ ጉዳይ ሚኒስቴር ዛሬ ያወጣው አጭር መግለጫ ውሳኔ ላይ የተደረሰው በሁለቱም ሀገሮች መካከል ዲፕሎማሲያዊ ንግግር ከተደረገ በኋላ ነው ይላል። የቻይና የውጭ ጉዳይ ሚኒስቴር ደግሞ የሀገሪቱ ወታደሮች አካባቢውን መጠበቃቸው ይቀጥላል ሲል አስታውቋል። ይህ ማስታወቂያ የወጣው የህንድ ጠቅላይ ሚኒስትር ናሬንድራ ሞዲ ለብሪክስ ጉባኤ ወደ ቻይና ይሄዳሉ ተብሎ በሚጠበቅበት ወቅት ነው። ሩሲያ፣ ብራዚል፣ ህንድ፣ ቻይናና ደቡብ አፍሪካ በመጪው ሳምንት ቻይና ይሰበሰባሉ። ህንድና ቻይና ከጉባኤው በፊት መፍትሄ እንዲያገኙ ጫና ሲደረግባቸው ቆይቷል።
ህንድ ውስጥ ጉሩ ጉርሚት ራም ራሂም ሲንግ ሁለት ሴት ተከታዮቻቸውን በወሲብ ደፍረዋል በሚል ክስ የ20 ዓመታት እስራት ተበይኖባቸዋል። ጠበቃቸው በተናገረው መሰረት ፈጸሟቸው ለተባሉት ሁለት ወንጀሎች ሁለት ተከታታይ 10 ዓመታት ተፈርዶባቸዋል። ሃሪያና በተባለ ሰሜናዊ ክፍለ ሀገር በምትገኘው ሮህታክ ከተማ በተያዙት ሲንግ ላይ የሚዳኙት ዳኛ ዛሬ በሄሊኮፕተር እንደተወሰዱ ታውቋል። ፍርዱ ከመሰጠቱ በፊት ከተማይቱ በብዙ ሺህ የሚቆጠሩ የጸጥታ ኃይሎች ተከባለች። ፖሊሶች ለመግደል የመተኮስ ትዕዛዝ ተሰጥቷቸዋል። መንገዶች በሽቦ አጥር ታጥረዋል። ባለፈው አርብ ሲንግ ጥፋተኛ ናቸው ከተባለ በኋላ የ38 ሰዎችን ሕይወት ያጠፋ ብጥብጥ ተካሂዶ ነበር። የሲንግ ደጋፊዎች ይበዙባቸዋል የሚባሉት ሃሪያና ፑንጃብ ክፍላተ ሀገር ኮሌጆችና ትምህርት ቤቶች ተዘግተዋል።
ፍልሰተኞች በሜዲትራኒያን በኩል የሚያደርጉትን ህገወጥ ጉዞ ለአንድ ወር ያህል ለማቆም ስትል ኢጣሊያ ከህገወጥ ሰው አሸጋጋሪዎች ጋር ለተያያዙት ሊቢያውያን ሚሊሻዎች ገንዘብ እየከፈለች ነው የሚል ክስ ቀርቧል። በያዝነው ሳምንት ኢጣሊያ የደረሱት ጥገኝነት ጠያቂዎች ብዛት ከአምናው በ86% ቀንሷል። ይህ ሀቅ ታዲያ ከቀረበው ክስ ጋር ገጥሟል። ይህ ክስ የተሰማውም የአውሮፓና የአፍሪካ ሀገሮች መሪዎች የፍልሰተኞችን ፍሰት ለመግታት ጉዳይ ለመነጋገር ፓሪስ በተሰበሰቡበት ወቅት ነው። ዋናው መሰረቱ ለንደን የሆነው ሚድል ኢስት አይ የተባለው የዜና ድረገጽ የኢጣሊያ መንግስት ሳብራታ ከተማ ውስጥ ላሉት ግብረ ኃይሎች ገንዘብ እየከፈለ ነው ሲል ዘግቧል። ኢጣሊያ ትሰጣለች የሚባለው ገንዘብ ረዴትና ዕቃዎች በከተማይቱ የማዘጋጃ ቤት ባለስልጣኖች በኩል እንደሚቀርብላቸው ድረገጹ ጠቁሟል። ሳብራታ ከተማ በሚሊሻዎች ቁጥጥር ስር እንደምትገኝ ድረገጹ አመልክቷል።
በመጨረሻም ባግዳድ ላይ ዛሬ መኪና ውስጥ የተጠመደ ቦምብ ፈንድቶ ቢያንስ 10 ሰዎች ሕይወታቸውን አጡ፣ 28 ደግሞ ቆሰሉ። ፍንዳታው የደረሰው ሳድር ከተማ በተባለችው የሺዓዎች መኖሪያ ሲሆን ከሞቱት መካከል የሀገሪቱ የጸጥታ ሰራተኞች ይገኙባቸዋል። እስካሁን በድሉ ጊዜ ለጥቃቱ ኃላፊነት የወሰደ የለም። አድማጮች፣ የምሽቱ ዜናችን እዚህ ላይ አበቃ።
ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ አማርኛ ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የሰዓቱን ዜና ነበር ያሰማናችሁ። አሁን የዕለቱ አብይ ርዕስ በኦሮሚያ ክልል የተለያዩ ከተሞች ካለፈው ሳምንት ረቡዕ ነሐሴ 17 ቀን ጀምሮ ለአምስት ቀናት ተጠርቶ የነበረው ቤት ውስጥ የመቀመጥ አድማ የተያዘለትን ግብ በመምታቱ በሦስተኛው ቀን እንዲቋረጥ መደረጉን አስተባባሪዎቹ በማኅበራዊ ሚዲያ ከገለጹ በኋላ በአንዳንድ ከተሞች ከቅዳሜ ጀምሮ የትራንስፖርት አገልግሎት ለመስጠት የተንቀሳቀሱ አሽከርካሪዎች ሥራ ላቋረጡበት ቅጣት እንዲከፍሉ መባላቸውና አንዳንዶቹም ሱቆቻቸው እንደታሸጉባቸው ገልጸዋል። የኦሮሚያ ክልል መንግሥት ማንም ዲሞክራሲያዊ መብቱን ተጠቅሞ ተቃውሞውን በአድማ ቢገልጽ መብቱ መሆኑን መናገራቸው ይታወሳል። በተያያዘም በቢሾፍቱ ሆራ አርሲሊ ሐይቅ ሕይወታቸው ለጠፋ ሰዎች በክልሉ መንግሥት የተሠራው ሐውልት ተቃውሞ ገጥሞታል። ቀጣዩ የጽዮን ግርማ ዘገባ ሁሉንም ይዳስሳል።
ባለፈው ሳምንት ከረቡዕ ነሐሴ 17 እስከ እሁድ ነሐሴ 21 2009 ዓ.ም ድረስ ነበር በማህበራዊ ሚዲያ በተለይ በፌስቡክ እና በትዊተር ገጾች ላይ በኦሮሚያ ክልል ቤት ውስጥ የመቀመጥ አድማ ተጠርቶ የነበረው። የዚህ አድማ ዋና ዓላማዎች በሚል ሲገለጽ የነበረው በዚህ አመት ከ9 አመት በኋላ በነጋዴዎች ላይ አዲስ የተጣለው የቀን ገቢ ግምትና ይህን ተከትሎ የወጣው አመታዊ ግብር የተጋነነ ነው የሚል ሲሆን፣ ሁለተኛው ደግሞ በአሁኑ ሰዓት በእስር ላይ የሚገኙት የኦሮሞ ፌደራላዊ ኮንግረስ ሊቀመንበር ዶክተር መራራና ምክትል ሊቀመንበሩ አቶ በቀለ ገርባን ጨምሮ በፖለቲካ ምክንያት የታሰሩ ሰዎች ይፈቱ የሚል ነበር። አድማው አርብ ዕለት 3ኛ ቀኑን ካጠናቀቀ በኋላ አድማውን ቄሮ ወይም ወጣቶች የሚል መጠሪያ ባላቸው በህዝብ ላይ በደል የተፈጸመ ነው ብለው በሚያምኑና ይህንንም እንቅስቃሴ በማስተባበር ላይ ናቸው በተባሉ አካላት ሲመራ መቆየቱንና እነሱም አድማው ግቡን በመምታቱ ምክንያት በ3ኛው ቀን መቋረጡን በማህበራዊ ድረገጽ ይፋ አድርገዋል። ይህንን እንቅስቃሴ በመወከል መረጃን በማሰራጨት ላይ የነበረው የኦሮሞ ሚዲያ ኔትወርክ ስራ አስኪያጅ አቶ ጃዋር መሐመድም ይህንኑ ጠቅሶ ማምሻውን የጋራ መግለጫ ነው ያለውን ይፋ አድርጎ ነበር። በዛሬው ዕለት እኔም ከቄሮ አስተባባሪዎች አንዱ ነኝ ያለወጣት ወደ ኢትዮጵያ ደውዬ ያነጋግሬ ነበር። አድማው ተጠርቶ የነበረበት ምክንያት ተመሳሳይ መሆኑን ይናገራል። ድምጹን እንድንቀይር በጠየቀው መሰረት ድምጹን ቀይረናል።
ከተቀረጸው በጣም በሚፈልገው ሁኔታ በየሶስቱ ቀናት ስለተደረገ እዚህ በኋላ ይበቃል ተብሎ ፖስት ስለተደረገ ነው እና ያሉ ቄሮችም ተስማምቶ ከዚህ በኋላ ይበቃል አሸንፈናል ለዚህ ከነገ ጀምሮ ይከፈትሉም ነገር ብሎ ነው ተባባሉ።
የአምስት ቀን አድማ ጥሪ ሲደረግ ምን ለማሳካት ነበረ? ምን ሐሳብ ተይዞ ነበር የተደረገው?
እንግዲህ ሐሳቡ በጣም የታወቀ ነው። እሱም መጀመሪያ አካባቢ ላይ የተጣለው ከአቅማቸው በላይ ግብር እንዲከፍሉ፣ ሁለተኛ ፕሮፌሰር መረራ ጉዲና በቃ ገርባና ሌሎችን ጨምሮ እንዲፈቱ የሚለውና ሌላ ማለ።
ስለዚህ ምኑ ነው ታዲያ ስኬቱ? አሁን እንግዲህ እንደነገርከኝ የግብር አለ፣ ከዛ ደግሞ የእስረኞች አለ፣ አልተፈቱም።
ስኬት አለ፣ የፈሰም ስኬት አለ፣ ለወደፊት የምስሩት ነገር አለ። እሱ ማየቴ እኛም ለወደፊትም ደግሞ ከዚህም በላይ ሌላ እርምጃ ስንወስድ ይለቃሉ አይግሩም ከንሳቀሩ ይቀንሳሉ። በገዌ አንዳንድ ቦታ ላይ ቀንሷል፣ በተለይ አምቦ ላይ በ50% ቀንሷል የሚሉም አለ። ትንሽ ለውጥ አለ።
ከዛ በኋላስ አሁን ከሶስት ቀን ተቃውሞ አቁሟል። አሁን ከዛ በኋላ የከተማ ሁኔታ ምን ይመስላል?
አሁን አንዳንድ ቦታ ላይ ባጅጆች ስራ ናቸው። አንዳንድ ሱቅ መጀመሪያ ራሱ ያልታሸጉ ሱቆች ተከፍተዋል፣ ስራ ጀምረዋል። ግን አስፋልት ላይ ያሉት ሱቆች እና መናኸሪያ ገብቶ ከመናኸሪያ የሚወጡ መኪናዎች ስራ አልጀመሩም። ምክንያቱም መኪናዎች ለመኪናዎች ነው አልተሰጠም። ሌሎች ደግሞ ለሱቅ የታሸገ ሱቅ ባለንብረቱ ለመክፈት ሲሄድ መጀመሪያ ዘጋችው፣ አሁን ደግሞ መከፈት ችሎ የሚለው ነገር ነው።
እንደዚህ አይነት ነገር ያለው የት አካባቢ ነው?
እና እዚህ አምቦ መናራ ፊት ለፊት ወጣ ዋሮ አካባቢ ለፈልክ ላይ መጀመሪያ የታሸገ እና መናራ አልተከፈተም እስካሁን ድረስ። ዛሬ ራሱ ወደ አምቦ ወደ ጉደር የሚሄዱ ባለጉዳዮች ወይም ገበያ ትልቅ ገበያ ነው አለው ዛሬ ጉደር ባጃጅ ኮንትራት ቁጥር ነው እየተጓዙ ያሉት።
እንደዚህ ወጣትና ሌሎች ያነጋገርናቸው ወጣቶችም ከአድማው በኋላ ወደ ስራ ሲመለሱ ሌላ ችግር ገጥሟቸዋል። የነቀምቴው ወጣት ያለንም ይህንኑ ነው።
ያው መንገድ ትራንስፖርት ለምን መጀመሪያ ቆማችሁ ተብሎ ባጃጅ 10,000 እንድትቀጡ ወይ ደግሞ የመጨረሻ ማስጠንቀቂያ ወዛችሁ ወባ ወረቀት እንጂ እንዳሰቡ ተብሎ በቃ ባጃጅ ቁሟል እንዳለ ፖሊስ ጣቢያ።
ከስራ ማቆም አድማው ጋር በተያያዘ ነው ይሄ እርምጃ የተወሰደው?
አዎ። ለምን ያቆማችሁ? መጀመሪያ ማን ያቆሙ ስላለ ነው ያቆማችሁት። አሁን ደግሞ በማን ፍቃድ ነው የምትሰሩት ብሎት በቃ ምንባስ ባጃጅ እንዳለ ፖሊስ ጣቢያ ውስጥ ነው ያለ።
ሌላስ እንቅስቃሴ? ሱቆች ተከፍተዋል፣ ሌሎች እንቅስቃሴዎች አሉ?
ሱቅ አልፎ አልፎ ነው እንጂ ታሽጓል፣ አልተከፈተም።
በማን የታሸገው?
ከተማ አስተዳደር ነው ያሸገው። ባለፈው ማክሰኞ እና ቅዳሜ ነው ታሸገ።
የኦሮሚያ ክልል የኮሚኒኬሽን ጉዳዮች ቢሮ ኃላፊ አቶ አዲሱ አረጋ ባለፈው ሳምንት አርብ አድማውን በተመለከተ ከአሜሪካ ድምጽ ተጠይቀው ተከታዩ ምላሽ ሰጥተው ነበር።
ግብይት የቆመባቸው ቦታዎች ላይ ሱቅ ዘግቶ፣ የሬት አገልግሎት ዘግቶ፣ ባጃጁን ስራ አስቆሞ መንግስትን ቻሌንጅ ማድረግ የሚፈልግ አካል መጥቶ እንደሆነ ሁሉ ሌላው ደግሞ የዕለት ጉርሴ ላገኝ ነው፣ ሱቄን ከፍቼ መነገድ አለብኝ፣ ምግብ ቤቴን ከፍቼ አገልግሎት መስጠት አለብኝ ብሎ በሚልበት ሰዓት ሌላው ላይ ደግሞ ጫና መፍጠር ኢ ዲሞክራሲያዊ አካሄድ ነው። ይሄ ስህተት ነው። መንግስት የዜጎችን ዲሞክራሲያዊ መብት ማክበር አለበት። ቤቴን ዘግቼ መንግስት ላይ ጫና ፈጥራለሁ ተቃውሞዬን አሰማለሁ የሚለው አካል መብት እንዳለው ሁሉ በዚህ በተቃራኒ ደግሞ አይ እኔ የዕለት ስራዬን ሰርቼ የዕለት ቁርሴን አግኝቼ ልጆቼን ማሳደግ ወደ መደበኛ ኑሮዬ መቀጠል እፈልጋለሁ የሚለው ደግሞ ፕሮቴክሽን ይፈልጋል። አሁን የአድማው አካሄድ ላይ ያሉ ስህተቶች ምንድን ናቸው? በተለያዩ ማህበራዊ ሚዲያዎችም እንደምትገነዘቡት እከሌ የሚባል ሰውዬ ሱቁን ከፍቷልና እርምጃ ወሰዱበት፣ እከሌ የሚባል ሰውዬ በዚህ ታርጋ ቁጥር መኪና እየሄደ ነውና እርምጃ ወሰዱበት፣ መኪናውን አውጡ የሚል አካሄድ ነው ያለው። በዚህ አካሄድም ጉዳቶች ደርሷል። ተጨባጭ ጉዳቶች እርምጃ የምንወስደው ጉዳት የሚወስዱ አካላት ላይ ነው።
ይህንኑ ምላሽ ተሞርክዤ ወደ ጊምቢ በደወልኩበት ወቅትም አንድ ነዋሪ አነጋግሬ ነበር።
ጊምቢ ዛሬ ወደ ሌላ ወደ ሱቅ አካባቢ ተረጋግቷል። ትንሽ ወደ መናኸሪያ አካባቢ ነው ችግር ያለው።
ምንድን ነው መናኸሪያ አካባቢ ያለው ችግር?
አለፈው ከ16 ጀምሮ ሲወጡ ስላልነበሩ መኪኖች እነዛ መኪኖች ከ16 ጀምራችሁ ትሰሩበት የነበረውን ረሲት አቅርቡልን ተብለዋል። ያን ረሲት የሌላቸው ሹፌሮች ደግሞ 2500 ብር እንዲቀጡ እየተደረገ ነው።
ይሄ የሚደረገው በማን ነው?
ይሄን የሚያደርጉት መንገድ ላይ ቆመው ትራፊኮች ናቸው።
ይሄ የተደረገበት ያዩት ደረሰኝ የተቀጣ ሰው አለ ወይስ ምኑ እርምጃ ወሰዱ አሽከርካሪዎቹ?
አብዛኛው አሽከርካሪዎች ባለ ንብረቱን ጠይቁ ነው። ባለ ንብረቶች ደግሞ አንከርልም እያሉ ነው። ሹፌሮቹ መንገድ ላይ ትራፊኮቹን እኛ አናውቅም፣ ባለ ንብረቶቹን ጠይቁ እያሉ ነው።
ስለዚህ በሁለቱ መካከል አለመግባባት ነው ያለው እንጂ ወደ እርምጃ ተገብቶ የከፈለ ሰው የለም።
ይኖራል እንግዲህ ያው በተጨባጭ ከፍሎ አላየውም እንጂ።
እርስዎ የጊምቢ ከተማ ነዋሪ ኖት። በዚህ የተቃውሞ እንቅስቃሴ ውስጥ እንግዲህ ባለፈው የመንግስት ባለስልጣን ማነጋግረን ነበር እና አንዳንዶች ተቃውሟቸውን ሲገልጹ፣ አንዳንዶች ደግሞ ሰርተው መብላት የሚፈልጉ አሉ የሚል አስተያየት ሰጥተው ነበር እና እንዴት ተመለከቱት ይህንን የሶስት ቀኑን የነበረውን አድማ? ሰዎች በፍላጎታቸው ወደው ፈቅደው ያደረጉት ነው ወይስ አድማው እንዴት ነበረ?
ምንም አይገናኝም። ይሄ የኦሮሚያ መንግስት ኮሚኒኬሽን የተናገሩት ሌላ ነው፣ በግንቢ ግን ሲፈጸም የነበረው ሌላ ነው። በፍላጎታቸው ነው የሚባለው ነገር ምንም ነገር የለም። በቃ የሚዘጋውን በኃይል እየሄዱ ክፈቱ፣ ፖሊሶች፣ የንግድና ኢንዱስትሪ ቢሮዎች እየሄዱ አልከፈታችሁ እናሽጋለን እምቢ ያሉትን እያሸጉ እያሰሩ እንደዛ ነው።
መዝጋቱና የተቃውሞው አላማ ምን ነበረ? ነዋሪዎቹና አስተያየት ሰጪዎቹ እንደሚሉት አላማው ነጻነትንና መብትን የመጠየቅ ነው ብለዋል። በኦሮሚያ ክልል ሁለተኛው ተቃውሞ በስፋት ከተቀሰቀሰ አንድ ዓመት ከአስር ወር አስቆጥሯል። የመጀመሪያው ተቃውሞ የተቀሰቀሰው በ2005 ዓ.ም በአዲስ አበባ ላይ ተግባራዊ ይደረጋል የተባለው ማስተር ፕላን ንድፍን ተከትሎ የተቀሰቀሰው ተቃውሞ ነበር። ይህ ከሆነ ከአንድ ዓመት ተኩል በኋላ የተቀሰቀሰው ተቃውሞ ግን እስካሁን በተለያየ ምክንያት ሲነሳና ሲበርድ ወደ ሌሎች ክልሎች ሲዛመትና ጥያቄዎቹም የተለያየ መልክ ሲይዙ ቆይተዋል። በዚህ ወቅት በርካታ ሰዎች ሕይወታቸው አልፏል። እስካሁን በቁጥሮች ላይ ስምምነት የተደረሰበት አሃዝ ባይኖርም መንግስት፣ የሀገር ውስጥ ሰብአዊ መብት ኮሚሽን፣ በሀገር ውስጥ የሚገኙ ተቃዋሚ ፓርቲዎች እንዲሁም ዓለም አቀፍ የሰብአዊ መብት ተሟጋቾች የበርካታ ሰዎች በተለይ ደግሞ የወጣቶች ህይወት ማለፉን ይፋ አድርገዋል። በርካቶች ቆስለዋል፣ ንብረት ወድሟል፣ በሺዎች የሚቆጠሩ ሰዎች ታስረዋል። ይህ ሁኔታ እስካሁን ሀገሪቱን ወዳልተረጋጋ ጉዞ ውስጥ ከቷታል። በዚህ ጊዜ ውስጥ ከተከሰቱት አሳዛኝ ሁኔታዎች አንዱ የኦሮሞ ማህበረሰብ አባላት አመታዊ በዓል በሚያከብሩበት የሆራ አርሰዲ ሐይቅ የተከሰተው ነው። ይህን በተመለከተ በወቅቱ በስፋት ዘገባ ማቅረባችን የሚታወስ ሲሆን በአጠቃላይ በዛን ዕለት ህይወታቸው የጠፋው ሰዎች ተረጋግጠው ነው የሞቱት የሚለው የመንግስት መግለጫና የለም በመንግስት ኃይሎች በተወሰደው እርምጃ ነው የሚለው እስካሁን በገለልተኛ ወገን ተጣርቶ ትክክለኛ መረጃ ያልወጣበት ነው። በዚህ ባሳለፍነው ሳምንቱ ማብቂያም በዚህ ዕለት ህይወታቸው ለጠፋው ሰዎች የመታሰቢያ ሐውልት ተሰርቶ በኦሮሚያ ክልል መንግስት እንዲመረቅ ተደርጓል። ይህ ሐውልት ተቃውሞ ገጥሞታል። ተቃውሞ ምንድን ነው ስል ማምሻውን አንድ ወጣት ጠይቄ ነበር።
ሐውልቱ ወካይ አይደለም ማለት በሰውም ስሜት በእኔም ስሜት ያንን የሆነውን ነገር የሚወክል አይደለም። ለምንድን ነው? አንደኛ የተጻፈው ጽሁፍ ነው። ሁለተኛ ኢቭን ነገሮቹ የተከሰቱበትና አሁን የተሰራበት ቦታ ፈጽሞ የማይገናኙ ናቸው። ያንም እነኚህ ነገሮች ራሱ ጥያቄ የሚያጭሩ ስለሆኑ በህዝቡ ዘንድ ብዙ ተቀባይነት አላገኙም። ሰውም
የት ነው የተተከለው? ሁለት ምክንያቶች አሉ ብለሃል። እንግዲህ የመጀመሪያው መተከሉ ቦታው ላይ ነው። የት ነው የተተከለው? ቦታው
የተተከለው በቦጎያ ሐይቅ ላይ ነው። እንደምታውቀው ቢሾፍቱ ሰባት ሐይቆች አሉ። ከሰባት ሐይቆቹ አንደኛ ሰዎች የሞቱበት ሆራ አርሰዴ ነው። ሆራ ላይ ማለት ነው። በየአመቱ ሰዎች የሚያከብሩት እሬቻን የሚያከብሩት ሆራ ላይ ነው። ሰው የሚሞተ ሆራ ነው። ባይዘ እኔ በዛ መለክ እዛ ነበርኩኝ፣ በቦታ ላይ ነበርኩኝ። እና አሁን ደግሞ የተተከለው ምንድነው? ባቡጋያ ላይ ነው። ባቡጋያ ማለት ኦልሞስት አትሊስት በቃ ቢያንስ 3 ኪሎ ሜትሮችን ከሆራ የሚርቅ ሌላኛው ሐይቅ ነው ማለት ነው።
ሁለተኛው ደግሞ ቅሬታው ጾፉ ነው ብለው
ሰደን ቤዝ ነው ብለው ወሩኛው ተሳ ነው ማለት ማለት ድንገት የሚለውን ቃል የአማርኛውን ቃል የሪፕሬዘንት ያደርጋል ብዬ ይወክላል ብዬ አስባለሁ። ነገሩ ድንገት አይደለም ነው ማለት ድንገት የሚባለው ላይክ አሁን የመሬት መንቀጥቀጥ፣ የመኪና አደጋ እነኚህ ነገሮች ቢሆን እውነትም ያው ድንገት የሚያሰኝ ነገር ነው። ግን አሁን ድንገት አያሰኝም። ይሄ እኔ በቦታው ነበርኩኝ፣ የሆነውም ነገር ድንገትም አልነበረም። ለዚህ ነው ብዙ ሰዎች ድንገት የሚለው ቃል መጠቀም የለባቸው ነው።
ይህን በተመለከተ የኦሮሚያ ክልል መንግስት የኮሙኒኬሽን ጉዳዩ ጽህፈት ቤት ኃላፊ አቶ አዲሱ አረጋ ጋር ተደጋጋሚ የስልክ ሙከራ አድርጌ ነበር። ለዛሬው ስልካቸው ባለመነሳቱ ምላሻቸውን ማካተት አልቻልንም። በነገው ምሽት ምላሻቸውን ይዘን ለመቅረብ እንሞክራለን። ለአሜሪካ ድምፅ ጽዮን ግርማ፣ ዋሽንግተን ዲሲ።
አሁን ደግሞ ዜናዎቹ ወደሚተነተኑበት የመጽሔት ክፍለ ጊዜ ተሸጋግረናል። ሄሪኬን ሃርቪ በተባለው ከባድ አውሎ ነፋስ የተቀላቀለበት ዝናብ ሳቢያ የዩናይትድ ስቴትስ ከተማዋ ቴክሳስ ክፍለ ሀገር፣ ሂውስተን ከተማ አካባቢና በሉዊዚያና ክፍለ ግዛትም አንዳንድ አካባቢዎች በከባድ ጎርፍ ተጥለቅልቀዋል። በብዙ ሚሊዮኖች የሚቆጠሩ አሜሪካውያን በሚኖሩበት አካባቢ ሄሪኬን ሃርቪ ባስከተለው ጉዳት ፈጥኖ ደራሽ እርዳታ ሰራተኞች መውጫ ካጡ ሰዎች የሚቀርቡላቸውን የድረሱልኝ ጥሪዎች ለማስተናገድ እጅግ በጣም ተጨናንቀዋል። የቴክሳስ ክፍለ ሀገር ገዢ ግሬግ አበት ከፌዴራሉ መንግስት እየተደረገ ስላለው ድጋፍ አመስግነዋል። ፕሬዚደንት ትራምፕም ሃርቪ ያደረሰውን ጉዳትና የእርዳታ እንቅስቃሴ ለመመልከት ነገ ወደ ሂውስተን ከተማ እንደሚጓዙ ዋይት ሀውስ አስታውቋል። ዛቲካ ሆክ ያቀናበረችውን ዘገባ ቆንጅታዬ ታቀርበዋለች። መኖሪያቸውን ለቀዋል ተብለው የወጡ የሂውስተን ከተማ ነዋሪዎችን አነጋግራለች። ቀጥሎ ይቀርባል።
በከባድ ጎርፍ በተመታው የቴክሳስ ጠረፍ አካባቢ ነዋሪዎችን ፈልጎ ለማውጣት የተያዘው ፈጥኖ ደራሽ ስምሪት ከትናንትና ጀምሮ ተጠናክሮ ቀጥሏል። በአንዳንድ አካባቢዎች ውሃው በአንድ ሜትር ከፍታ የተኛባቸው ጎዳናዎች አሉ። ካምረን ኮሊንስ የተባሉ የአካባቢው ነዋሪ ምግብ ፍለጋ በውሃው ውስጥ እየተንቦራጨኩና እየተንገዳገድኩ የሞት ሞቴን ወጣሁ፣ ወንዝ ውስጥ የገባሁ ነው የመሰለኝ ብለዋል።
My car got flooded, and the apartment down there getting flooded right now.
መኪናዬን ውሃው ገብቶ አጥለቀለቃት። እዛ ጋ ያለው የመኖሪያ ፎቅም መጥለቅለቅ ጀምሯል።
የአየር ሁኔታ መስሪያ ቤት ባለስልጣናት ሃርቪ ያስከተለውን ጎርፍ ቴክሳስን እስካሁን ከገጠሟት ሁሉ የከፋ እንደሆነ ነው የሚናገሩት። ቀዳሜ ዕለት መኪናቸውን በጎርፍ በተጥለቀለቀው መንገድ ላይ ሲያሽከረክሩ የነበሩ አንዲት ሴት ሞተዋል። መንግስት በጎርፍ ውስጥ ከመንዳት ተቆጠቡ በማለት ህዝቡን እያስጠነቀቀ ነው። አውራ ጎዳና ላይ መኪናቸውን እየነዱ ሳሉ ከባድ ዝናብና ጎርፍ የያዛቸው ሪካርዶ ማርቲኔዝም የመንግስትን ምክር ያጠናክራሉ።
We recommend people stay home with your family is the only way to protect from this water.
ሂውስተን ከተማ ውስጥ በጎርፍ ከተጥለቀለቁ ቀበሌዎች የእርዳታ ሰራተኞች በሄሊኮፕተሮች፣ በጀልባና ከፍታ ባላቸው መኪናዎች ነዋሪዎችን እያወጡ ወደ መጠለያዎች እያጓጓዙ ናቸው። በጎርፉ የተከበቡ ነዋሪዎች ጣሪያ ላይ ወጥተው እንዲታዩ አንሶላ ወይ ፎጣ እንዲያውለበልቡ ተመክረዋል። የቴክሳሱ አገረ ገዢ አሁንም መድረሻ አጥተው የተጨነቁትን ነዋሪዎች አይዟችሁ እንደርስላችኋለን በማለት እያረጋጉ ናቸው።
Our top priority is to protect human life. And from the state of Texas side,
ዋናው ቅድሚያ ትኩረታችን የሰውን ህይወት ማትረፍ ነው። ስለዚህ ቴክሳስ ውስጥ ከአካባቢ ባለስልጣናት ጋር ሆነን ዜጎቻችንን ለማትረፍ የቻልነውን ሁሉ እናደርጋለን።
የሂውስተን ከተማ ከንቲባ ሲልቨርስተር ተርነር በበኩላቸው ሃሪኬን ሃርቪ የማህበረሰባችን መፈተኛ ነው፣ ከተማችን ከዚህ አደጋ እንደምትወጣ እተማመናለሁ ብለዋል።
If we remain calm and if everybody does his or her part, ረጋ ካልን ሁሉም የበኩሉን ካደረገ ብዙ ህይወት ሳይጠፋ እንወጣዋለን። ከተማችንም አገግማ ወደፊት ትራመዳለች። ያ እንዲሆን ግን ሁሉም የድርሻውን ማድረግ ይኖርበታል።
ፕሬዝዳንት ዶናልድ ትራምፕ በፌደራሉና በክፍለ ሀገር ደረጃ እየተደረገ ያለውን የርዳታ ምላሽ አድንቀዋል። በትዊተር ባወጡት መግለጫ ኤክስፐርቶች በ500 ዓመት አንዴ የሚታይ ጎርፍ ብለውታል። ግዙፍ ጥረት እያደረግነን በጥሩ ሁኔታ እየተከናወነ ነው ብለዋል። ወደ ቴክሳስ የሚሄዱትም የሳቸው ጉዞ ትኩረቱን ከርዳታ ጥረቶቹ ላይ እንደማይሻማ እርግጠኛ ከሆንኩ ብቻ ነው ብለዋል። ከዩናይትድ ስቴትስ ከተሞች በትልቅነቷ አራተኛ የሆነችው ሂውስተን ብዛት ያላቸው ኢትዮጵያውያን ይኖሩባታል። ለመሆኑ ሃርቪ እንዴት አደረጋችሁ ብለን ስንደዋውል አርፈደናል። ከየቤታችሁ አትውጡ በመባሉ ክትት ብለናል ነው ያሉን። ሁለት እህትማማቾችን አግኝቻለሁ። አንደኛዋ መኖሪያ ቤታቸው ከተማዋ ላይ የተኛው ጎርፍ የሚለቀቅበት አካባቢ ላይ በመሆኑ ደህና ቦታ ላይ ወዳሉት እህታቸው ሄደዋል። እስከ 6 ሳምንት መመለስ አትችሉም ይሆናል እንደተባሉ ነግረውኛል። ብዙ ከባድ ንፋሳማ ዝናብ ሂውስተን ላይ ወርዶ አይቻለው እንዳሁኑ አላየሁም ነው የሚሉት። እህቶቻቸውን ሰብስበው ካሉት ከወይዘሮ ገነት ካሳን ጀምር።
እኛ እንግዲህ ለነገሩ ሂውስተን ውስጥ አይደለንም፣ ከሂውስተን ወጣ ብለን ሹገርላንድ የሚባል ከተማ ነው ያለነው። ይሄን ያህል ርቀት የለውም። እዛው አካባቢ በደህና ጊዜ ጥሩ ስለሰሩት መንገዱን ደህና ነው፣ ግን ወጣ ብለን ለማየት አንችልም። በጣም ሁሉ ነገር ተዘጋግቷል። በጣም አሰቃቂ ነው። መንገዱ ሁሉ ተዘግቷል።
እናንተ ያላችሁበት ግን ጎርፎ አላጥለቀለቀውም? እናንተ ያላችሁበት
እኛ ጋር እስካሁን አልተጥለቀለቀም። ወደ ታች ወረድ ብሎ ነው እንጂ እኛ ጋር አካባቢ እስካሁን ድረስ ምንም ነገር የውሃ ምልክት የለውም። ይዘንባል፣ ኃይለኛ ዝናብ ይዘንባል፣ ግን አልተጥለቀለቀም።
ቤተሰብስ፣ ወዳጅ ዘመዶች አካባቢ እንዴት ነው?
ቤተሰብ እህቴ የሚያለችበት አካባቢ ጥሩ አይደለም። ውጡ ተብለው መጥተዋል። እዚህ ነው ያሉት። ሌላም እህት አለችኝ። እነሱም ሁላችንም እዚህ ተሰባስበናል። እንግዲህ እኛ ጋር ደህና ስለሆነ ወደ እኛ ጋር መጥተው እዚህ ነው የሚገኙት።
ጥሩ። እንደው ቢያንስ የእናንተ አካባቢ ደህና ከሆነ ሰብሰብ ብሎ ይህንን ሁኔታ ማሳለፊያ ቦታ መኖሩም በጣም ጥሩ ነው። ላነጋግር እችላለሁ?
አዎ አሉ። ዘውዲ ትባላለች። ዋና አነጋግሪያት። ሄሎ
ሄሎ። ጤና ይስጥልኝ ወይዘሮ ዘውዲ።
ጤና ይስጥልኝ፣ እንደምን አሉ?
እንኳን ከዚህ አደጋ ተረፋችሁ።
አሜን አሜን።
አሁን እህቶ ወይዘሮ ገነት እየነገሩኝ ነበረ፣ ወደ እኛ ጋር መጥተዋል ውጡ ተብለው አሉ። ምን ይመስል ነበር ያላችሁበት አካባቢ?
እኔ በተለይ እኔ አሁን ያለሁበት አካባቢ በተከታታይ ለሶስት አመት ያክል 2015 ቤቴ ውሃ ሞላ ማለት ነው። 2016 የልጄ መኪና ሞላ። አሁን ግን ጎርፉ ይመጣል፣ ያው ዝናብ በእንትን ባለ ቁጥር። አሁን ግን አሁን የተዘጋ እንደዚህ ትኖቹ ይከፍቱታል፣ የተጠራቀመ ውሃ እና እሱን ስለምንከፍተው ሙሉ ቤታችሁ ሊጥለቀለቅ ይችላል እና ለስድስት ሳምንት ያክልም ልትመለሱም አትችሉም ይሆናል። አሁን በተቻላችሁ መጠን እንድትወጡ ብለው ትላንትና ማታ 11 ሰዓት በእኛ ማለት ነው 11 ሰዓት ተኩል እንድንወጣ ተደረግን ማለት ነው። ያው አሁን ሰውም እየወጣ ነው ያለው።
ስለዚህ ቤታችሁ ያለበትን ሁኔታ ወደ ቤታችሁ ውስጥ ይግባ አይግባ ምንም የምታውቁት ነገር የለም?
ገና ነው፣ አልለቀቁትም። አሁን ጊዜ ሰጥተው ሰው ወጥቶን እስከሚጨርስ ድረስ በተፈጥሮ የሚዘንበው አቁሟል፣ ወደ ሌላ መንገድ ሄዷል። ደህና ነው ዝናቡ ማለት ነው።
እነሱ የሚለቁበት መንገድ ነው የሚከፈተው?
እነሱ የሚለቁበት ሰው እንዳይሄድ ይከለከልና ከዛ በኋላ ይለቁታል ማለት ነው። ግን ይለቁታል ማለት ስለ ድም ቤታችን ላይ በላሽ የሚችላል። ከዚህ በፊት እንደሱ አድርገው ነበረ፣ ወደ እኛ አካባቢ አልመጣም።
እስካሁን ከነበረው እንግዲህ ያንን አካባቢ ይደጋግመዋልና ይሄ ኃይለኛ ዝናብና ንፋስ እስካሁን ከነበሩት ጋር ሲያወዳድሩ እርሶ እዛ በርከት ላሉ ዓመታት ኖረው ከሆነ እስቲ እንደው እያነጻጸሩ ይንገሩኝ ያሁን ያሁኑን።
እኔ በጣም ልዩነቱ ለመናገር የማይቻል ነው። አሊሻ የሚባል ለመጀመሪያ ጊዜ እንግዳ ሆኜ አንድ ወር እዚህ ሀገር እንግዲህ በ1983 ማለት ነው የገባሁት 82 መጨረሻ 83 እና አሊሻ የሚባል መጥቶ ነበረ። በጣም ድምፅ አለው። ቆርቆሮችን በሙሉ ገነጣጥሎ ወሰደ፣ መሬቱን በጎርፍ ሞላ። እንደሱ አይቻለሁኝ። አዎ። ግን ያሁኑ ደግሞ በጠቅላላ ያኔ አካባቢ አካባቢ አለው። አሁን ግን በጣም የሚያስፈራ ነው። እንደዚህ በመጽሐፍ ቅዱስ የምናየው አይነት ነገር ነው የሚመስለው እና በጣም ያስፈራል። በፊት እንግዲህ ንብረትም ልጅም ስላልነበረኝ መሰለኝ፣ አሁን ግን እናቴም አለች እህቶቼም እና ቤተሰብ ስላለ በጣም ያስፈራል። በጣም በዚህ ከቀጠለ ደስ የማይል ሁኔታ ላይ ነው ያለው።
ቴሌቪዥን ነው የምናየው፣ መንገዶች አይታዩም፣ ባህር ሆኗል፣ በታንኳና በጀልባ ሆኗል የሚካሄድበት እና ወደ ህቶ ቤት ለመድረስ ችግር አልገጠማችሁም? መኪናዎች ውሃ ውስጥ ይገባሉ፣ ይሰምጣሉ፣ ግማሽ ጎናቸው ገብቶ በጭንቅ ፈጥኖ ደራሾች የሚያወጧቸው ሰዎች አይተናል እና እንዴት ልትደርሱ ቻላችሁ? ችግር አልገጠማችሁ መንገድ ላይ?
እንግዲህ እኛ አንደኛ በጣም የተቀራረብን ነን። ሁለተኛ መንገዱ እንዳልነበረ አጣርቼ ነው የወጣሁት። አሁን ሃይዌይ 6 የሚባል አለ ትልቅ ጎዳና፣ በሱ መሄድ እንደሚቻል ግን እኛ እስከምንነግራችሁ እንዳትወጡ ብለው ነበረ። ህግ ጥሼ እኔ 4:30 ጠዋት ተነስቼ መጣሁ። መኪናዎች ቆመዋል፣ ደረስኩ ማለት ነው።
የሚያውቋቸው ወዳጅ ዘመዶች፣ ጓደኞቻችሁ፣ አብረዋችሁ የሚሰሩ የመሳሰለው ከቤታቸው መውጣት ያልቻሉ ወይም አደጋ የደረሰባቸው ሰዎች የምታውቋቸው ይኖራሉ?
አንድ ዘመዴ አሁን ደወልኩላትና አንድ የምታውቃት የልጆች እናት አንድ ብቻ አይደለችም የሆነ አፓርትመንት ውስጥ የሚኖሩ እነሱ በጠቅላላ አንድ ቦታ አስቀምጠዋቸዋል እና ችግር ላይ እንዳሉ ሰምቻለሁኝ። ከዛ ውስጥ የተወሰኑ አበሾች አሉ። አዎ፣
ወደ መጠለያ ወስደዋቸዋል።
አዎ፣ እዛው በዛው ነው። ለምን ሩቅ መውሰድ አይቻልም? እነሱም ራሳቸው ፖሊሶቹም ለመድረስ ስላልቻሉ አሁን ያለውን ጉድለት ለመንገርም በጣም ከባድ ነው። ትንሽ ይቆያል።
አሁን እንግዲህ ከቤት አትውጡ ስለተባለ ምግብ፣ ሰው ቢታመም መድኃኒት፣ ሐኪም ቤት መድረሻ የመሳሰለው ችግር
መጀመሪያ ሳምንት ሙሉ ሲናገሩ ሲያስጠነቅቁ ኖረዋል። እኛ ደግሞ ለምደነዋል። ቤት ውስጥ መብራት ቢጠፋ ባትሪ አለ፣ በጋዝ ምድጃ ከሰልም አለን፣ ቂጣ መጋገሪያም አለን ከፈለግን እና ለምደነዋል። ሁሉም ሰው ደግሞ ሁሉም ውሃም ያጠራቅማል ምንም ይላል፣ መድኃኒትም ደግሞ ይይዛል። ግን ማንም ሰው አሁን እኔ ዛሬ ቤቴ ስትለቀለቅ ደወልኩኝ፣ ድንገተኛ መምጣት አይችሉም። በቃ እኛ መምጣት አንችልም፣ ልናድንሽም አንችልም፣ ላይኛው ቤታችሁ ላይ ውጡና ቁጭ በለዋሉን። ቁጭ አልን ማለት ነው። ውሃው ራሱ እንትን እስከሚደረስ
አሁን በአሁኑ ዝግጅታቸው ከዛን ጊዜ የተሻለ ነው ብለው ያስባሉ? እንግዲህ የናይን ዋን ዋን የሚደወለው 911 የሚደወለው የድረሱልን ጥሪ ነው የሚሉኝ አይደለም? ከዛሬ 2 ዓመት በፊት የገጠሙትን ነው የሚነግሩኝ።
አዎ።
እሺ፣ አሁንስ አገልግሎታቸው እንዴት ነው? እንዴት ነው ይላሉ?
አሁን እንግዲህ እንደ ቤንታው የሚባል አለ፣ የመንግስት ልክ እንደ ዳግማዊ ምኒልክ ሆስፒታል ማለት ነው።
እሺ።
ማንም ሰው መግባትም አይችልም መውጣትም አይችልም፣ በውሃ ተከቧል። ውስጡ ግን በሽተኞቹ ይታከማሉ።
አስቀድሞ ያለው እየታከመ ነው።
አዎ። ሌላ ግን ሊመጣ አይችልም በድንገተኛም በምንም እስካሁን ድረስ እንግዲህ አላየሁም። ግን በጣም በከባድ ሁኔታ ነው ያለው።
እዚህ አይነቱ ጥሪ የ911 የ911 ጥሪ በጣም በዝቷል እና ተጨናንቋል ያሉ ነበር ሲናገሩ የነበሩት።
አዎ፣ ተጨናንቋል። አሁን እርዳታ ጠይቀዋል መስለኛል፣ ከሌላ እየመጡ ናቸው። ግን ችግሩ አንሶ አይደለም፣ መግቢያ መሄጃ የለም። የእሳት አደጋ መኪና አይገባም፣ ውሃ እየሞላ ነው።
እሱ አስቸግሯቸዋል።
አዎ፣ በጣም ብዙ ሰው ውሃ ቤታቸው ሞልቷል። ጣራ ላይ የተሰቀሉ ልጆች አይ ነበር፣ መንገድ ላይ የወጡ ሰዎች አሉ። አሁን እነሱን እየለቀሙ ያስገቧቸዋል ያሉት በአካባቢው።
ዛፍ ላይም አንዲት ሴት ልጃቸውን ይዘው ቁጭ ያሉ አይተናል ይመስለኛል በቴሌ።
አዎ፣ ልክ ነው፣ ልክ ነው። በጣም የሚያሳዝን ልብስ እንኳን በስነ ስርዓት ሳይለብሱ በጣም የሚያሳዝን ሁኔታ፣ በጣም የሚያሰገንን ነገር ነው ሂውስተን ውስጥ የሆነው።
የሂውስተን ከተማ ነዋሪዎች ወይዘሮ ገነት ካሳን እና ወይዘሮ ዘውዲ ካሳን እናመሰግናለን።
አድማጮች የምትከታተሉት በ19ና በ25 ሜትር ባንዶችና በናይል ሳት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ አማርኛ ቋንቋ አገልግሎት የሚተላለፈውን ስርጭት ነው። ስርጭታችን እስከ ምሽቱ 4 ሰዓት ይቀጥላል። አሁን በነጻው የስልክ መስመር 202-205-9942 የውስጥ መስመር 14 ከተቀበልናቸው አስተያየቶቻችሁ ለሰዓቱ አንድ ሁለቱን እናቀርባለን።
Hello, የዛውሰር አድማጫችሁ ነኝ ከቪው ከዋሽንግተን ዲሲ። በስራችሁ በጣም ደስተኛ ነኝ። ፎራቸው የመጣጠሩት መረጃ በጣም ደስ ይላል። ዛሬ ሰለሞን ክፍሌ ከኦሮሚያ ክልላዊ መንግስት ቃል አቀባይ ጋር ያደረገውን ውይይት ሰምቻለሁ። ቃል አቀባዩ አንድ ያሉት ነገር አለ። ሰዎች ሱቃቸውን መዝጋት መብታቸው ነው። ሌሎች ደግሞ ከፍተው ግብይት የሚያደርጉትን እንዲሁ ደግሞ መንግስት ከለላ ይሰጣል ብሏል። ታዲያ የሚገዙ ሰዎች መብታቸው ከሆነ መንግስት ለምንድን ነው ታሽጓል እያለ የሚለጥፈው? ይህንን ጥያቄ የሰለሞን ክፍሌ ይጠይቃል ብዬ ነበረ። ሳይጠይቅ ነው ያለፈው። ለሌላ ጊዜ ቢጠየቅ ደስ ይለኛል። መስጋት መብት ከሆነ መንግስት ለምን ያሽጋል? አመሰግናለሁ።
ሰላም ዜናዎች፣ እንደምን አላችሁ? አጉደረም እንባላለሁ። ከአቴንስ ግሪክ ነው ደውላችሁ። የቺን ሀሳብን አየርላንድ የምታውላት እምነቴ ጽኑ ነው። በቅዳሜ ምሽት ፕሮግራማችሁ የጽዮን ግርማንና የወጣት ትዕግስት ወልደ ንጉሥን ውይይት ተከታትያለሁ። በአጠቃላይ ውይይቱ በጣም ጥሩ ነበር። የስነ ልቦና ችግር ያለባቸውን ሰዎች ለመርዳት ትዕግስትና የስራ ባልደረቦቿ የሚያደርጉት ጥረት እጅግ በጣም የሚያስመሰግንና የሚደነቅ ነው። በርቱ ተበራቱ ለማለት እፈልጋለሁ። በአንድ ጉዳይ ላይ ግን ትዕግስት ባለችው ላይ መጨመር እፈልጋለሁ። በኢትዮጵያ ማህበረሰብ ውስጥ የእምነት ማጉደል መበራከትና ፈርቶ ጥሮ ግሮ ሳይሆን በአጭር ጊዜ ለመክበር መፈለግ እየተሳሳ መሄድን ተጠያቂ የሚያደርገው ቤተሰብ ነው ብላለች። እውነት ነው። እያንዳንዱ ቤተሰብ ኃላፊነት አለበት፣ የራሱን ሚና መጫወት አለበት። ግን ትዕግስት አንድ ትልቅ ተጠያቂ ክፍል ታጠቅሳለች። ምናልባት እሷ አሁን ባለችበት ቦታ ሆና ስታስበው አይነኪ አካል ነው ብላ የምታስብ ይመስለኛል። እንደኔ ትልቁ ለዋናው ተጠያቂው አሁን ኢትዮጵያን እየገዛ ያለው መንግስት ነው ባዩ ክፍል ነው። በአሁኑ ወቅት እኮ ኢትዮጵያ አንድ ወር ባልሞላ ጊዜ ውስጥ ሚሊዮነር የሚፈለፈልበት ሀገር ናት። ዛሬ ዘበኛ ወይ የቤት ሰራተኛ ስራውን ዝቅ ማድረግ ሳይሆን ገቢ ዝቅተኛ መሆኑን ለመግለጥ ነው። ወይም ምንም ገቢ የሌለው ሰው ከመንገድ ላይ ተመልምሎ በአመት ሁኔታ የሚገነባበት ሀገር ናት። ይህንን ጉድና ድራማ የሆነ ወጣት እኔም በአጭር ጊዜ ልክበር ቢል ምን ይገርማል? ከዚህ አይነት ችግር ሀገራችን የምትገላገለው ይህንን ስርዓት በጋራ ሰግደን የተሻለ ስርዓት መገንባት ከቻልን ብቻ ነው። ለመጨመር የፈለግኩት ይህን ነው። ቪዎች ለተሰጠኝ ድል በጣም አመሰግናለሁ።
ለተሳትፏችሁ ሁላችሁንም እናመሰግናለን። ሌሎቻችሁም ጻፉ፣ ደውሉ። ስርጭታችን በኢንተርኔት መከታተል ለሚቀናቸው አድማጮቻችን የድረገጽ አድራሻችን amharic.voanews.com ነው። በእጅ ስልክ መከታተል ለምትሹ ወይም ለምትመርጡ ደግሞ horn.voa.mobin ተጠቀሙ። በፌስቡክ እና በትዊተርም ተከታተሉን። አሁን ቀጣዩ ስፖርት።
እንደምን አመሻችሁልኛል የተከበራችሁ አድማጮቼ። ሞ ፋራ በዙሪክ ዳያመንድ ሊግ በ5000 ድል ተቀዳጀ። በዚያውም ከትራክ ውድድሮች በአጥጋቢ መልክ ተሰናበተ። የደቡብ አፍሪካዋ ካስተር ሲሜኒያ ደግሞ በ800 ሜትር ዳያመንድ ሊግ አከታትላ ለሁለተኛ ጊዜ ዋንጫ ነሳች። በኢጣሊያ ከተማ ሱሳ በተካሄደው የተራራ ላይ ሩጫ ደግሞ የሀገሪቱ አትሌቶች አሸንፈዋል። እነዚህንና የእግር ኳስ ስፖርት ዜናዎችን ይዘናል። አብራችሁን ቆዩ። ሰር ሞ ፋራ ከትራኩ ውድድር ራሱን ያገለለው ባሳለፍነው ሐሙስ ዙሪክ ላይ በተካሄደው የዳያመንድ ሊግ በ5000 ሜትር የበላይነቱን አስመስክሮ ነው። ሁለቴ በኦሊምፒክ 5ና 10000 እንዲሁም በዓለም ሻምፒዮኑ ሞ ፋራ በዓለም ዙሪያ የሚገኙ አድናቂዎቹን ሐሙስ ለተም አላሳፈረም። በግሩም ያጨራረስ ስልቱ በድል አጠናቋል። 1400 ሜትር እንደቀራቸው ነበር ሞ ፋራ መሪነቱን የያዘው። የካናዳው መሐመድ አህመድ በመሪነቱ ተፈራርቋል። ሆኖም ፋራ የዓለም ሻምፒዮን ኢትዮጵያዊውን ሙክታር ኢድሪስንና ሌላውን ጠንካራ አትሌት ኢትዮጵያዊውን ዮሚፍ ቀጀልቻን በመፍራት መራቁን መርጧል። ከባድ ፉክክር የተጀመረው ግን 200 ሜትር እንደቀራቸው ነበር። አራቱ ከባድ ሚዛኖች ተፈተለቁ። ሞ ጥሏቸው አለፈ። በ13 ደቂቃ ከ06 ነጥብ 05 ሴኮንድ አጠናቋል። ሙክታር ኢድሪስና ዮሚፍ ቀጀልቻ በ06 ነጥብ 09 እና በ06 ነጥብ 18 ሁለተኛና ሶስተኛነቱን ስፍራ ወስደዋል። ባረጋ ሰለሞን አራተኛ። ዙሪክን ጃን ሜዳ ያስመሰሏት የኢትዮጵያ አትሌቶች ባሳዩት ፉክክር ተደንቀዋል። በ1500 ወንዶቹ ከአንደኛ እስከ ስድስተኛ ያለውን ቦታ በሙሉ የወሰዱት በቲመቲ ቻሪዮት የተመሩ የኬንያ አትሌቶችም በተመሳሳይ አድናቆት አትርፈዋል። በመቶ ሜትር ወንዶች ብሪታንያ፣ በአራት መቶ ቦትስዋና፣ በከፍታ ዝላይ ኳታር ድል ተቀዳጅተዋል። ወደ ሴቶቹ ስንሄድ በስምንት መቶ ሜትር የደቡብ አፍሪካዋን ካስተር ሲሜንያን መቋቋም የቻለ እንደ ጠፋ እናገኛለን። ገና 200 ሜትር እንደሄዱ ጀምሮ ነበር ሲሜንያ የነጎደችው። ሳታቋርጥ በመሪነቷ ቀጥላ በአንድ ደቂቃ ከ55.84 ሴኮንድ በድል አጠናቃለች። ፍራንሲኒዮን ሳባና ማርግሬት ዋምቡይ ከኬንያ ሁለተኛና ሦስተኛ ሆነዋል። ይህም በዚሁ ላብቃና ወደ ኢጣሊያው የተራራ ሩጫ ስፖርት ዜና ልለፍ። በትላንቱ ሱሳ ከተማ በተካሄደው ውድድር የኤርትራው ፔትሮ ማሙና ኢጣሊያዊቷ አሊስ ጋጊ ነበሩ ቀድመው ይጨርሳሉ የሚል ግምት የተሰጣቸው። ከሰባቱ ዙር የዓለም ዋንጫ ውድድር የትላንቱ አምስተኛው መሆኑ ነው። ኤርትራዊው ፔትሮ ማሙ በተራራ የረጅም ርቀት ሩጫ የዓለም ሻምፒዮን መሆኑ ይታወቃል። ትላንት ሱሳ ላይ ሲሮጥ ለመጀመሪያ ጊዜው ነበር። አሸናፊዋ በሴቶቹም በወንዶቹም ጠንካራ አትሌቶችን ያቀረበችው ኢጣሊያ ሆናለች። በዚሁ መሠረት አሌክስ ባልዲሲኒና ካሜላ ማግሊያኖ አሸንፈዋል። አትሌቲክሱን በዚሁ ላብቃ። ለሀገር ውስጥና ዓለም አቀፍ እግር ኳስ ስፖርት ዜና ወደ አዲስ አበባው ተባባሪ አዘጋጅ ገዛኝ ጽዮን መስቀል እናልፋለን። መቀጠል ትችላለህ ገዛኝ።
አመሰግናለሁ ሰለሞን። የክረምቱን ወራት ተከትሎ በአሁኑ ጊዜ የእግር ኳስ ውድድሮች የሉም። ይሁን እንጂ የፊታችን መስከረም ወር ማለትም ከሀያ አንድ ቀናት በኋላ ዓለም አቀፋዊና አህጉራዊ ሁለት የእግር ኳስ ማጣሪያ ጨዋታዎች አዲስ አበባ ላይ ይደረጋሉ። ከሀያ ዓመት በታች የኢትዮጵያ ሴቶች ብሔራዊ እግር ኳስ ቡድን ለዓለም ዋንጫ ማጣሪያ የኬንያቸውን መስከረም ሰባት ቀን 2010 ዓ.ም ይገጥማል። በዚሁ ወደ ውጭ የእግር ኳስ ዜና ያሸጋግራለሁ። በሳምንቱ መጨረሻ ሁለት ቀኖች 10 ጨዋታዎችን በከናወነው የእንግሊዝ ፕሪሚየር ሊግ ከአስር ግጥሚያ 20 ጎሎች ተመዝግበውበታል። የሳምንቱ ተጠባቂ የሊቨርፑልና የአርሴናል ጨዋታ በሊቨርፑል ፍጹም የበላይነት 4-2 አሸናፊነት ሲጠናቀቅ፣ በአርሴናል አጠቃላይ አቋም የተበሳጩ የቡድኑ ደጋፊዎች አስከፊና አሳፋሪ ሽንፈት ብለውታል። ሊቨርፑል 10 የግብ ሙከራዎች አድርጎ 4ቱን ለፍሬ ሲያበቃ፣ አርሴናል በአንጻሩ ምንም የግብ ሙከራ ሳያደርግ ተጫዋቾቹ እንደፈዘዙና እንደደነዘዙ የጨዋታው ጊዜ አልቋል። አሰልጣኝ አርሰን ቬንገር ከጨዋታው በኋላ በሰጡት አጭር መግለጫ ቡድናቸው አርሴናል ሙሉ በሙሉ በጨዋታ መበለጡን፣ በአካል ብቃት፣ በስነ ልቦናም ሆነ በታክቲክ የአርሴናል ተጫዋቾች ደክመዋል ብለዋል። በሊቨርፑል በኩል ሳዲዮ ማኔና መሐመድ ሳላህ የአርሴናልን ተከላካዮች እንዳልነበር እያደረጉ በማለፍ ግሩም ግሩም ጎሎችን አስቆጥረዋል። ሮበርቶ ፈርሚኒሆና ዳንኤል ስቶሪጅ የመጀመሪያውንና የመጨረሻውን ጤንጠኛ ጎሎች በግንባር ገጽተው አስቆጥረዋል። ማንቸስተር ዩናይትድ ሶስቱንም ጨዋታዎች አሸንፎ ምንም ጎል ሳይገባበት በዘጠኝ ነጥብና በአስር ንጹህ ጎል መሪነትን ይዟል። ሊቨርፑል በሰባት ነጥብ ማንቸስተር ዩናይትድን ተከትሏል። የስፔን ላሊጋ ሁለተኛ ሳምንት ጨዋታ ላይ ደርሷል። ባርሴሎና አላቬዝን 2-0 በረታበት ጨዋታ ሊዮኔል ሜሲ ሁለቱንም አግብቷል። ሜሲ ጎሎቹን ከማግባቱ ቀደም ሲልም የተገኘው ፍጹም ቅጣት ባይስ ሀትሪክ ሶስታ መስራት ይችል ነበር። ሌላው በላሊጋው በሰፊ የግብ ልዩነት ያሸነፈው አትሌቲኮ ማድሪድ ላስ ፓልማስን 5-1 ሸኝቷል። የአምናው የላሊጋውና የአውሮፓ ሻምፒዮናው ሪያል ማድሪድ ቪያሪያል 2-0 በመለያየቱ ለቅጥሏል። ሌሎች ጨዋታዎችም ተካሂደዋል። ባርሴሎና በስድስት ነጥብ አናት ላይ ሲቀመጥ፣ ሪያል ማድሪድን ጨምሮ ሶስት ቡድኖች በኩል ነጥብ ባርሳን በሁለተኝነት ተከትለዋል። በእኔ በኩል ያለው የሆነ ሰለሞን አመሰግናለሁ።
ገዛኸኝ ጾም መስቀል ነበር ከአዲስ አበባ። እኔም አመሰግናለሁ። በዚሁ እናብቃ። ሳምንት በተመሳሳይ ዝግጅት እንገናኛለን። እስከዚያው ሰላም፣ ደህና ቆዩን። ሁለተኛው ቅንብር ላይ ደርሰናል። የተከበራችሁ አድማጮች፣ አፍሪካ ነክ ርዕሶች። የትግራይ ክልል ለዘመናት ተራቅቶ የነበረውን አካባቢውን መልሶ ለማልማት ባወጣው ፖሊሲና ሕዝቡ ባደረገው ጥረት ለተገኘው ውጤት በዓለም አቀፍ ደረጃ ተወዳድሮ አንደኛ በመውጣት የወርቅ ሜዳሊያ ተሸላሚ ለመሆን መብቃቱን በተባበሩት መንግስታት ድርጅት በረሃነት እንዳይስፋፋ የሚሠራ ቢሮ ባለፈው ማክሰኞ አስታውቋል። የትግራይ አርሶ አደሮች ካለፉት 15 ዓመታት ወዲህ 1 ሚሊዮን ሄክታር ከሚሆን መሬትና ኮረብታዎች ላይ ቢያንስ 90 ሚሊዮን ቶን አፈርና አለት በእጃቸው እንዳንቀሳቀሱ በወርልድ ሪሶርስ ኢንስቲትዩት የመልሶ ማልማት ጠቢብ ረጂ ሳይድ ጠቁመዋል። ስለ ጉዳዩ እንዲያብራሩልን የትግራይ የእርሻና አካባቢ ጥበቃ ቢሮ ኃላፊ ዶክተር አትንኩት መዝገቡን አዳነች ፍስሐ ያነጋግራለች። ዶክተር አትንኩት ስለ ሽልማቱ በማብራራት ይጀምራሉ።
ወርልድ ፊቸር ካውንስል የሚባል ከዩናይትድ ኔሽን ኮንቬንሽን ቱ ኮምባት ዲዘርቲፊኬሽን ጋር በመተባበር በ2017 በበረሃነት ቅነሳ ወይም ደግሞ ዲዘርቲፊኬሽን በመቀነስ ማለት ነው ያሉት ምርጥ ፖሊሲዎች የዓለማችን አወያድሮ እንግዲህ በሁለቱም ትብብር የሚሰጥ ሽልማት ነው የተገለጸው። ሽልማቱ ማን ማን አሸናፊ እንደሆነ የሚል ነው። ትግራይ ወርቅ ተሸላሚ ሆናለች። ቻይና እና ብራዚል የብር ተሸላሚ ሆነዋል። አውስትራሊያ፣ ጆርዳን እና ኒጀር ደግሞ የነሐስ ተሸላሚ ሆነዋል ማለት ነው። ከብዙ ማጣራት ከብዙ ሂደት በኋላ ማለት ነው። ሽልማቱ የሚሰጠው ሴፕተምበር 11 ባለው ነው በቻይና ሀገር ነው የሚደረገው። የክልላችን ከፍተኛ ባለስልጣናት ይሄዳሉ ማለት ነው። በዚህ ሂደን ሽልማታችን እንቀበላለን ማለት ነው። የሽልማት ስነ ስርዓት ይኖራል። የኮፕ 13 ሚቲንግ አለ እዛ።
በዓለም ደረጃ በተደረገው ውድድር ነው እንግዲህ ትግራይ ክልል ወርቅ ያሸነፈው አንደኛ ሆኗል ማለት ነው።
ትግራይ አንደኛ ነው፣ ብቸኛ ወርቅ ተሸላሚ።
ትግራይን ለዚህ ሽልማት ካበቁ ጥረቶች እስቲ ጠቀስ ቢያደርጉልን ዋና ዋናዎቹን።
እንግዲህ በ77 ዓመተ ምህረት መለስ በጣም በህይወቴ በጣም ተስፋ አስቆራጭ ነው። እኔ የምታገልላቸው ሰዎች በረሃብ በችግር እየተበታተኑ ነው። ሌላም ዳይሜንሽን ነበረው፣ የሰፈራ ፕሮግራም ነበር እና ስለዚህ ህዝብ እንደ ህዝብ ለመቀጠል በጣም አስቸጋሪ ነበር እና ከዛ በኋላ በ78 ዓመተ ምህረት የእርሻ ዘርፍ ነበር በህወሓትም ዳይሬክሽን ቢሆን ማለት ነው። ከ73 ጀምሮ ማለት ነው። ቶፖግራፊውም ወጣ ገባ ነው፣ የጦርነት ቦታ ነው። ብዙ ነገር አልተሰራም። ስለዚህ ተፈጥሮ በጣም ተጎድቷል። በጣም ሀርሽ ኮንዲሽን ነው። ስለዚህ እርሻ ብለን የምንከተል ከሆነ የኢኮኖሚያችን ዋና ምሰሶ የሚሆን ከሆነ ተፈጥሮን መመለስ ማዳን አለብን የሚል ከዚያን ሰዓት ጀምሮ ሞቶ ነበር። በአንድ እጅ ብረት በአንድ እጅ እንትን የሚል ነጻ መሬት ላይ ይሰራ ነበር። ከዛ በኋላ እየሰፋ መጣ። ኦልሞስት 81 ላይ በደንብ ወደ ሙሉ ትግራይ ኦልሞስት ተቋጥሮ ስለነበር ነጻ መሬትም ስለነበር ተራራም ይሰራ ነበር። በጥረታችን በራሳችን መቀየር እንዳለብን አገራም እንዳለብን መለስ ሲናገር ነበር። በዛ ሰዓት ለትግራይ ህዝብም ይህ ብዙም ከባድ አልነበረም። እንደ ካምፔን ሲሰራ ነበር። እንደ መጀመሪያ አካባቢ ብዙም ሌላ አክቲቪቲ ስላልነበር 3 ወር አካባቢ ነበር። ከዛ ቀነሰ 40 እንደገና ወደ 20 ወረደ፣ እንደገና ወደ 40 ቁጥሩ ከፍ ይላል። አሁን ግን ኤብል ሆኖ ለረጅም አመት 20 ቀን በነጻ ጉልበት ይሰራል ማለት ነው።
በአመት ነው 20 ቀን?
አዎ በአመት 20 ቀን ተከታታይ ናቸው። ይህኛው ምናገርሽ ከየካቲት አንድ ነው የሚጀምረው። ከጥር 25 እስከ 30 የሰማዕታት ቀን ተብሎ የተፈጥሮ ስራ ዝግጅቱ የሚፈተሽበት ነው። ውሃ የሚያጠጡበት የሚኮተኩቱበት ስግ የሚያደርጉበት ነው። ይህ እነዚህ 5 ቀናት ወረድ ተተክለው ለነበሩት ማለት ነው። ከዛ የካቲት አንድ ኦፊሻሊ ለምሳሌ በዚህ አመት መሆኑ የተካሄደ የሚቀጥለው ሌላ ቦታ አሁን ካምፔን ያስፈልገው ኦልሬዲ ስኬጁል ውስጥ ገብቷል።
አንድ ቦታ ያነበብኩት ነበረ ተራራዎችን ሁሉ ኮረብታዎችን ቆፍረው ለምን እንዳደረጉት አንብቤ ነበር አንድ ዘ ጋርዲያን የሚባል ጋዜጣ ላይ እና እሱን እስቲ የተደረገውን ነገር ቢነግሩን።
ደን ቢኖረው ኖሮ መቆፈሩ ባላስፈለገ ህይወት የሌለው ነገር ፊዚካል ስትራክቸር መስራት ያለበት ቀድሞ ሁኔታ ስለሆነ ህይወት ያለው ነገር ለማኖር ማለት ነው። በብዛት የተፋሰስ ስራዎች፣ ትሬንቾች፣ በኢንተረስ የተለያዩ አክቲቪቲ የሶይል ኤንድ ወተር ኮንዘርቬሽን ስራዎች ተሰርተዋል በጉልበት ማለት ነው። እንግዲህ የውሃ ሶርሳችን ወይ ምንጫችን አንድና አንድ ነው።
ዝናብ ዘንቦ የተራቆተ ቦታ ወይ ደግሞ የሆነ ስትራክቸር ከልክ ሀል ተሰራበት አጥሞት ነው የሚሄደው አፈሩ ምናምን ወዲያው ነው የሚሄደው ስለዚህ በተቻለ መጠን ተራራው ብዙ ጥረት ተደርጎበት ዝናቡ ሲዘንብ እዛ እንዲቀር ቀስ ብሎ ወደ መሬት እንዲገባ ከዛ በኋላ ቀስ ይያለ ወጣት አይቀር ወደ ወንዝነት ይቀየራል ወንዙን ተመሽ መስኖ ማሳፋት ይቻላል ማለት ነው ተመልሰሽም በዛ ጋራውን የምታጠጭበት ሁኔታ ይኖራል በጣም ዲፕ ቦሮበር ነበር እነዛ ላይ ብዙ ተሰርቷል በጣም ፈራርሶ የነበረ መሬት ሪሃብሊቴት አድርጓል በጣም ብዙ ፍራዎች አሉ አጠቃላይ እንደ ካምፔን ሙሉ ትግራይ የሸፈነ ወደ 29 አመት አካባቢ ነው የሚሆነው እንግዲህ ገና ከዚህ በፊት ጀምሮ ነው ምንድነው ያለው ከዛ በኋላ በተመሳሳይ ነው የቀጠለው ለምሳሌ ወደ አግራሲቭ ፖሊሲ ላንጣሽና አግሪካልቸራል ዲቨሎፕመንት ሌድ ኢንዱስትሪላይዜሽን የሚል ነው ፖሊሲ የወጣው በአገር ደረጃ ወደ ትግራይ ሲመጣ አግሪካልቸር ያለ ተፈጥሮ አይሆንም የኛ እንደ ፖሊሲ ተኮት የተደረገ ኮንዘርቬሽን ቤዝድ አግሪካልቸር ዲቨሎፕመንት ሌድ ኢንዱስትሪላይዜሽን ተፈጥሮን መሰረት ያደረገ ተፈጥሮ ተጎድቶ ስለነበር ተፈጥሮ ብዙ ተሰርቷል ብዙ የተቀየረ ተራራ አለ እና እንደ በጣም የሚገርምሽ ማለት ነው ለማመን የሚያቀተሽ 120 ሜትር ከ15ና 20 ሜትር ጉድጓድ ተቆፍሮ ለውሃ ለመጠጥ ውሃ የታጣበት ቦታ አሁን አብራሃጣ ላይ 3 ሜትር 4 ሜትር አለ የውሃ ባንክ ብለው አለ ይሄኛው እንደ አድ እንደ ኤግዛምፕል ብዙ ሆን ስለሚያቀም እንደዚህ አይነት ቦታ ከናታይ ቦታዎች አሉ በትዳርስ በርካታ ቦታዎች
በዚህ ጥረት ተጠቃሚ የሆኑ ሰዎች ምን ያህል ይሆናሉ
እርሻ ላይ የተሰማራ ይጠቀማል ኢምፕሪንሲፕል በተለይ መስኖ አለው የመስኖ ሽፋን 3.5 አካባቢ ነው የነበረው በትግራይ በሙሉ ክፍል የዛሬ 15 20 አመት አካባቢ ማለት መጀመሪያ አካባቢ አሁን የዚህ አመት ሪፖርት 258 አፕ ኤንድ ዳውን ይላል እንደውሃው ማለት ካነሱ በፊት ማለት በዘንቦ ከነበረ ሪቻርጅ ያደርገዋል ስትሪሞቹ ወይ ወንዞቹ ደና ይሆናሉ የመስኖ ከቨሬጁ ደግሞ ሰፋ ይላል ማለት አንዳንዴም ከፍ ዝቅ ይላል ስለዚህ በዚህ አመት 250 ሺህ አቨሬጅ 1 ሄክታር ለ5 ነው የሚሆነው ለ5 ሰው ነው የሚሆነው
በተለይ ትኩረት የተሰጠባቸው አካባቢዎች የትኞቹ ነበሩ
በተቻለ መጠን ሁሉም ጋር የተገባበት ሙሉ ትግራይ ማለት ነው ስለዚህ ፎከሱ ይለያያል ለምሳሌ ለውላንድ አካባቢ ብዙ ስራዎች ሊሰራቸው አሁን ራያ አስተበሽ ለምሳሌ መሆን ታች አካባቢ የመጣውን ጎርፍ ወደ ማሳ ማስገባት ትራዲሽናል ሪክሽን እንትን አለ ወደ ሃይላንድ ብትሄጂም ሌላ ቦታ ማለት ነው የ45 በጣም የተጎዳ ቦታ ስለሆነ ምናልባት በትኩረት ደረጃ የሚለያየው እነዚህ የሴፍቲኔት ማምን የሚወጡ አለ አይደል እነዚህ በትንሽ ምግብ ለስራ የሚሰሩ እዛ በጣም የተጎዱ ቦታ ላይ እነዛ አሎኬት ይደረጋሉ። ይሄ የፊዚካል የህዝብ ካምፔን ሁሉም ሰው የሚሰማራበት ግን ሙሉ በሙሉ ትግራይ ሙሉ ከጣፍ እስከ ጣፍ ሁሉም ያኛው እንደ የስፖርቱ ብዙ ችግር ተጎጂ ያለበት ቦታ አለ። ገና ቦታ ይሆናል። ስለዚህ ምንድነው እርዳታው ምን ብሎ ልመናን ለማስረጥ እንዳይሆን የተፈጠረው ስራ እየሰሩ እነሱም ተጠቃሚ የሚሆኑ ራሳቸው የሚችሉ ድራጆት አርገው እንዲወጡ ይወጣሉ በየጊዜው ይገባሉ ሌላም ባንጣራው ነው እንግዲህ ሪሌቲቭ ተርም ነው ይሄ ከድህነት መውጣት የሚለው ነገር እንደዛ አይነት ነገር የሚፈረው በዳይሬክሽን ግን ሁሉ ነው ሙሉ ከጫፍ ከጫፍ ያስፈልገዋል ይሄን ሽልማት በትልቅ ነገር ስንታወቅ ለኛ ሌላ ብርታት ነው የሚሰጠን አሁን ያለው ፍራ ወደ ሌላ ምናስፋበት አዲስ አስተሳሰብ ላይ ያለ ነው ይሄኛው ሆነ ሲከተማ ይሆንባቸው ቦታዎች ተመክሮ አድርገን ሪፕሊኬት ለማድረግ እያሰብን ነው።
ዶክተር አስንኩት መዝገቡ ለሰጡኝ ማብራሪያ በጣም አመሰግናለሁ።
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ወደ ምሽቱ የመጨረሻ ቅንብር እናልፋለን። በጣሊያን የሚገኙ ኢትዮጵያውያንና ኤርትራውያን ስደተኞች ቋሚ የመኖሪያ ቦታ ይሰጠን ሲሉ ከትላንት በስቲያ ሰላማዊ ሰልፍ ወጥተዋል። በሰልፉ የተሳተፉት በሺዎች የሚቆጠሩ ሰዎች ነበሩ ነው የተባለው። ባለፈው ሳምንት ቅዳሜ አጥቢያ ላይ ከ800 በላይ የሚሆኑ ትንሽ ስደተኞች በእንቅልፍ ላይ ሳሉ ነው መሳሪያ በታጠቁ ፖሊሶች እየተዋከቡ ለአራት ዓመታት ከኖሩበት ሕንፃ እንዲወጡ የተገደዱት። ዛሬስ በምን ሁኔታ ላይ ይገኛሉ? ጠይቀናቸው በሰጡን ምላሽ ከሐሙስ ጀምሮ ከከረሙበት ጫካ ወደ ሮም መመለሳቸውንና አሁን በከተማዋ መንገድ ላይ መዋል ማደር እንደጀመሩ ገልጸውልናል። ለጣሊያን መንግስት ያቀረቡት ጥያቄ ምን ደረጃ ላይ እንደደረሰም መስታወት አራጋው ደውላ አነጋግራለች።
قداميلت روم كتما يسدسينو چون مبتلا ماستبك بتدرگو سلامو يسلفلاي بشيو چيمي قطارو يت عليانزيكو چننا ليلوچ تقنين نتي تايقو سدسينو چ تسات فونو بر سدسينو چ عشباريو چ عيدلوم يميلو صوفو چن يانك قبوت سلامو يسلفينو چو كجيزياوي منوريات چو لتفناك قلوت سدسينو چ باس چكواي منوري يسدات چو يميل تياكي اچو نبر سياسمو يوالوت تكلاكزي قبري يسوس قداميلت سلتكاهيدو سلامو يسلف باجرو قل زولن نبر
በጣም ትልቅ ነበር እኔ ራሴ ዛ ነበርኩኝ ተሸክመን ብዙ ሰው ነበር በእውነቱ ብዙ ጣላን መጣል 8000 10000 እንገመታለን በተሰጠን ቦታ እንግዲህ በሰላም ተጀምሮ በሰላም አልቋል እና ሂደት ላይ ነው ያለው ሮም ከንቲባ ያገር አሁን በቅርቡ በዚህ በሶስት ቀናት ውስጥ ይገናኛሉ ከንቲባውና የሀገር ግዛት ሚኒስትሩ እና ከክልሉ የላጭ ክልል አስተዳደር ተገናኝተው በጋራ መፍትሄ ለመፈለግ አሁን ምንድነው የሚሉት ህንጻዎቹ ከማፊያ ምናምን የተወሰዱ ባዶ አሉ። እነሱ ስደተኞች እንዲኖርበት ይያሉ ነው ግን መጀመሪያ ደግሞ ቤት ለላቸው መንገድ ላይ ተጣሉት የጣሊያን ዜጎች ለነሱ ለምን አይሰጥም የሚሉ ቀኛ ክራሪ ቡድኖችም አሉ ዛ ፖለቲካ ውስጥ ይሄ እየተነጋገሩበት ነው።
ቴዲ ግርማ በ1995 ዓመተ ምህረት ነው ወደ ጣሊያን የገባው። የጣሊያን መንግስት መጠለያ ስላልሰጠው ከጓደኞቹ ጋር ተጠቅቶ ከተፈናቀሉበት ህንጻ ውስጥ ይኖር ነበር።
ባለፈው በ77ን በሰልፈላማዊ ባክያንበት ቦታ ላይ በሰጡን ቦታ አለ ነበር ለሁለት ቀን ብሎ የፈቀዱልን የሆነች ቦታ ስለበረ ፒያሳ ግንዛን ባልቦታ አሁን እዛ ጋር ዩሮሽ ዳፍ ነገር ተጠላ ነገር ነርጭ ዳፋንም እንዲነፋስም ወደዛ ወደዚህ ያረጋፍናለችም እና አሁን እዛ ጋር ተሰብስበን ያለ ነው እንግዲህ 20 ሰዓት ላይ ጠብቆ ምናን በለናል እንግዲህ እየተበቅናቸው ያለ ነው።
ቀዳሜ ለት ሰላማዊ ሰልፍ ወጣችሁ ነበር ምን ላሽ አገኛችሁ ምን ያህል ሰው ተገኘ ሰላማዊ ሰልፉ ላይ?
በዛ ሰዓት ላይ በጣም ብዙ ሰው ነበር ያለው እንዴ ከ5000 ወይስ ከ7000 ሰው ነው ላይ ነው ያሰባለው እኛ ምን ፈልገው ነገር ቤቱ ነበር የጠየቅናቸው በዛ ሰዓት ላይ ምንድነው ሰዓታችሁ ይጥለይ ፈቀደላችሁ ሰልፍ ያረጋግጣት የናንተ ሰዓት አልቋል ስለዚህ ይሄን ቦታ ለቃችሁ መሄድ አለባችሁ አሉ። እኛ ከዚህ ለቀን ምን ሄደ የት ነው ምን ሄደው ከዚያ ሽለካሽ የት ነው ምን ሄደው ማረፋችን የት ነው ወይ ማደራችን የት ነው ይሄን አስባችሁ አሉ። እንዴ ነገር ምን አቆ ነገር የለም ከዛም በኋላ ተነጋገሩና ከኦፊስ ጋር ወረቀት እዚህ ቦታ እንድንቆይ እንድለውለቀን እንድናደር እንድንቆይ በፈቃድ ሰጡን። ያቺን ወረቀት ማውን ኤክስፓየር ያደርጋል ያቺን ወረቀት ማውን ለማሳደስ ሄዷል።
ቀዳሜ ከሰላማዊ ሰልፉ በኋላ በሮም ከተማ ለተወሰነ ሰዓት መቆየት እንድንችል ስለተፈቀደልን አሁን ሮም ከተማ ነው መንገድ ላይ ተኝተን የምንገኘው በማለት ያሉበትን ሁኔታ ገልጸውልናል። ፋሲካ የጣሊያን ፖሊስ ዱላ እጇን ሰብሯል ህክምና እስካሁን አላገኘችም።
አሁን ወደ ከተማ መተን ቁጭ ብለናል። አዎ ምንም መፍትሄ የለም። ዛሬ የሆነ የሰበሰቡት ነገር ነበር ሰው ተመርጦ ሄዷን አግሯቸው ነበር ለኛም ይገባን ጥያቄ የጠየቅናቸው ጥያቄ እንዲመልሱልን ማለት ነው። ገማሽ ድረስ ሄደናል ብለዋሉ ምን ላይ እንደደረሰ ገና አሁን
አድሃኖም አደም ለአራት አመታት ይኖርበት የነበረውን ህንጻ ነዋሪዎች በማስተባበር ይሰራ ነበር። የዛሬው ውሏችሁ ምን ይመስላል ስንል ጠይቀነው ነበር።
አዎ ዛሬ ፍቃድ ሰጠን ነበር አሁን ገና ለመግባቱ እዛ ኦፊስ ላይ አይሰጠማለ ገና ነው እዛ ቢያሳ ነው ያለው ሁላችሁ ቻምበር ፊት ለፊት ከሚኒስትሩና ከኮሚኔ ከአስተዳዳሩ ምናምን የተደረገ ምንም የለም።
አባ ሙሴዛር አይ ለበርካታ ስደተኞች መብት የሚከራከሩ በርካታ ስደተኞችንም ከሜዲትራኒያን ባህር ከመስመጥ ያዳኑ አባት ናቸው። ኤጀንሲያ ዘሐበሻ የተባለው ድርጅታቸው በተለይም በጣሊያን የሚገኙ ኢትዮጵያውያንና ኤርትራውያን ስደተኞችን በመርዳት ከፍተኛ እንቅስቃሴ በማድረግ ላይ ይገኛል።
አዲስ ነገር ምንም እስካሁን የለም። እኛ በተቻለ ለነሱ ብቻ ሳይሆን ሌሎች በእንደነሱ አይነት ሁኔታ ያሉ ሰዎች አሉ። ካሁን ካሉበት ቦታ ባይባረሩም አደጋ ላይ መባረር እንደሚችሉ የታወቀ ነው። የጊዜ ጉዳይ ነው እንጂ አይቀርላቸውም። ስለዚህ ለነሱም ሳይቀር ለሁሉ መጠለያ የሌለው ስደተኛ በመንግስት ደረጃ ጥገኝነት ተሰጥቶት ያለ ግን በተግባር ምንም የሌለው ለነሱ ሁሉ መፍትሄ እንዲገኝ ጥረት እያደረግን ነው። ከተለያዩ የፓርላማ አባሎች የመንግስት ያልሆኑ ማህበሮች ድርጅቶች ግንኙነት እያደረግን የሮማ እና የሮማ ብቻ ይሁን የላሲዮ ሬጂዮናል የክፍለ ሀገሩ አስተዳደር ኃላፊዎች ከነሱም መፍትሄ እንዲያገኙላቸው ጥረት ያደረግን ነው። ግን ገና እስካሁን ያዝነው ጽድቅ የለም። ገና በንግግር ላይ ነው ያለው። ዋናው አንድ ውሳኔ የተወሰነው በውስጥ ጉዳይ ሚኒስቴር ከዚህ ሁኔታ በኋላ ሌላ እንደዛ አይነት ቦታ ሌላ ሳይገኝላቸው ካሉበት ቦታ እንዳይባረሩ ይሄው ሳኒያ አስተላልፈዋል የውስጥ ጉዳይ ሚኒስቴር። ይሄ አንድ ደረጃ የተደረሰ ነው። አሁን ከዛ አልፎ ደግሞ ለነዛ ተባረው ያሉት ለሱ መልስ መጠለያ ቤት እንዲገኝላቸው ይሄም እየጠየቀ ነው።
አድማጮች የምሽቱ ፕሮግራማችን እዚህ ላይ አበቃ። አሁን የትግርኛ ስርጭት ይቀጥላል። በእኛ በኩል ሰላም፣ ደህና ደሩ። ¶¶